ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አንባቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከጥርሱ የታጠቀውን ጠላት በሚገባ መክቷል። ልክ እንዳሁኑ ከውስጡ የወጡ ተምቾች ለጠላት አዝረው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋብሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረከ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወሰት በሸና ቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍንም ብንጓዝ አቁም በመደበቅ ፍትካል አገኘን እንኳንስ የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜው ዛል እንጂ ከአቁም አይመለጥ በሸናች ሞቱ ተረት ተረት ከባለ ብረት ምን አይነት ተረት ነው ትውልድንም ያረክስ ትውልድንም ያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በቸበሸሞቱ ያሉ መተረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቦት ደርግ ጎዳና አረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ያባ ሰርቆት ነው አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻልና ወፌላላ ገብተን የተበጣጠስነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህዝቦቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸሌ ያለም በቃኝ የተንጠለጠልነው ኡንርሶ እንዳሉት በቸሸ ምክንያት ነው ጋሰር ከፈውብን ጫውታነ ተንሶብን የተከታተል ነው ለቸ ለሸ ሳይሆን የመረት ላራሽ ህዝባይ መንግስት የብሔር ብሔረሰብ ጥያቄን ግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፈላላ ገብተን የተንጠለጠል ነው የተተለተል ነው የህዝብ ልጆች አካል ለጅበት ሰጠው የህዝቦቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳልን ስርዓት እንብኝ ብለን እንጂ ለፋሽስት መገዛ እንብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ ሀገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገባ ለቸ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምጥረጫ ቁላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ሞር ለመቀመጫሙት በክብር ይጋብዙና ለግሞ ይዳልሙት ዶክተር አብይዬ በኢህአዴግ ይየሙት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለርሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው አለም ያጣድፍ የነበረው እዚያን ትውልድ ሞት ከደርግ እጅ ነጥቆት ምንሰኑ ደብቆት ለቸናሸ ነው ተረት ተረት ከባለ ብረት ሊያጠጡን የባቦት እኛ የደምጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፈላላ ገብተን የተበጣጠስ ነው የተተለተን ነው የህዝብ ልጆች አካል ለጅበት ሰጠው የቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስርዓት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ ሀገር ለስልጣን ለወንበር እኛ ለቸናሸ ህይወት አልገበርንም ቤት ንብረትን ጥለን ከቶ አልተሰደን ለቸናሸ ሞቱ ይበቃል ተረቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓቭለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 16 ብቻዬን ተቀምጬ እንዲህ መላው ከጠፋ ፍሱም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ አወጣለሁ አወርዳለሁ እያንዳንዷን እድል እንደ ጸጉር እየሰነጠቅ አፍሰለስላለሁ ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደንቀልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተርላ በተሰቦ በሽታ በድንገት የሞተ ሰሞን ነው። በዚህ ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባወርቁ በጣም ተቆጥተው ወደኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለወትሮ በጣም ተበሳጭቶ በከፍተኛ ድምጽ ሊሆን አይችልም ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሐማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የገደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ምስጢር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል ከዚያ መክሬም ለምኜም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳላ ቢቹ መልክቱን በትክክል እንደሚያደርስና አብቹም የጦር አለቃው በመጣፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገና አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ ተራራው ፀሐይ አብቹ ድንገት ከቻለ ሸበት ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን ወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻው ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን ባይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። አሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻው ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቀውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም። ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች? ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን? ግን ለምን? እያለ በተደጋጋሚ ይጠይቃል። ያጼውን ፍላጎት ኮሎኔልም እኔም በወግ በወጉ ልናስረዳው ሞከርን። ይሁን እንጂ ያብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ ላንተ ሞታለሁ። ተመለስ ላልከው ግን የት ነው የምመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና የአገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝማ ደጃዝማች፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን። ይቺ አብቹ ቃል ትልቅ ወኔ ሰጠችኝና ከገባሁበት የቀን ቅዠት እንደመባነን ብዬ ላቤን በሸማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግዴለም ፈረንጅ ጌታ፣ አይዞህ፣ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ፣ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው በነሱም ቆራጥነት ቆራው ይሁን እንጂ ምንም ጥቅም አልነበረውም በምንም መልኩ ቢሆን ከዚህ ገደል ከዚህ የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት ልክ ጨለምለም ከማለቱ ባንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር ከተሳካልን እስከ ደሴ ድረስ ገፍተን ካልጨው ጦር ጋር እንቀላቀላለን ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው አይ አይ ጌታው ፈረንጅ እማ የማይሆን ነገር ነው አይሆንልንም አይሳካልንም ወደ ደቡብ የሚወስዱት መንገዶች በሙሉ በጣሊያን ጦር ተይዘዋል በደንብም ይጠበቃሉ ተራሮች በሽፍቶች ተሞልተዋል አሁን እንደ ተራበ ጅብ አፋቸውን ከፍተው የሚጠብቁን ጅቦች ዛሬ ብናልፋቸው ነገ ሌሎች ጅቦች ቁርስ ያደርጉናል በተለይ አንተን ፈረንጁን አንዲት ስንዝር መሬት አያስኬዱህም በአሁኑ ጊዜ እንኳን ፈረንጅ የኛም ሰው አንዲት መንደር መሻገር አይቻለው ብቻ ሁሉም ባንድ ድምጽና በተመሳሳይ ሁኔታ ሐሳቤን ያስተባብሉብኛል እሺ በቃ በሌላ መንገድ እንሄዳለን እንጂ መተው እስኪ ጨፈጭፉን ተቀምጠን አንጠብቃቸው እንና እንደገና በሌላ ዘዴ ላሳምናቸው እሞክራለሁ ግን ከሁሉም ጓዶቼ አይን የሚነበበው አንድ ነገር ብቻ ነበር ሁሉም እቺን የተራራ ጫፍ ይዘው እስከ መጨረሻው ድረስ ተዋግተው ለመሞት ቆርጠዋል አዎ የጊዜ ጉዳይ ብቻ እንደሆነና ሞት አይቀሬ መሆኑን ሁሉም በደንብ አሳምረው ያውቃሉና ለሞታቸው ላይቀር ለምን በከንቱ ይድከሙ ላይሆን ነገር በዚህ ፍጹም ተስፋ አስቆራጭ በሆነ ሁኔታ ላይ ይያለን አሁን አብረውኝ ያሉትን ሹሞች እንደገና ከብዙ ድርድር በኋላ ከዚህ የተራራ ጫፍ ላይ ወርደን ለማምለጥ መሞከር እንዳለብን ማሳመን ተቻለኝና የማምለጥ እቅዴን ተግባራዊ ለማድረግ ዝግጅቴን ጀመርኩ ዛሬ ወደ ማታ ወደ ሰሜን ጥቃት እንሰነዝራለንና ጨለማን ተገና አድርገን ሁላችንም ባንድ ላይ ተሰባስበን ለመጓዝ ያዳግተን ይሆናል ግን ትልቅ የሚባለውን መስዋዕትነት ከፍለንም ቢሆን እንደምንም ለማምለጥ ሞክረን የመቶ ሞቶ በህይወት የቀረ ወታደር ሁሉ ጊባ ወንዝ ዳር እንድንገናኝ አልኳቸው እኔ እንዲህ በድፍረት ስናገር እስካሁን ተቀምጠው ያዳምጡ የነበሩት ባላምባራስ ኪዳነ ማርያም ከተቀመጡበት ተነስተው ፊቴ ቆቡና እውነትከን ነው ጌታው እንዲህ እኒ ሽፍቶች ሳይጠብቁን ድንገት ተነስተን እየተታኮስን ወደ ራስ ካሳይ ጦር ሰፈር ለመድረስ እንሞክራለን ካሉ በኋላ ንግግራቸውን በመቀጠል ወደ ጦራችን ዞር ብለው ከቃኙ በኋላ ምናልባት ራስ ካሳም ተንቤን ላይኖሩ ይችላሉ ምናልባት አብያዲም በጣሊያኖች እጅ ወድቃ ይሆናል ግን ምንም አይደለም እኛ ግን እጅ አንሰጥም ጠላቶቻችንን እንዳርበኛ እንወጋቸዋለን እኛንም አንተ ትመራናለህ አሉ እኔም ከባላምባራስ ኪዳነ ማርያም ቀጥዬ በእቅዳችን መሰረት ቀንቀን ተደብቀን እየዋልን ለሌሊት ባነስተኛ የጣሊያን ጦሮች ላይ ሳይታሰብ አደጋ እየጣልንና መንገድ እያስለቀቅ ቀስ በቀስ ወደ ሰሜን እናመራለን በእያንዳንዷ ሌሊት በጠላቶቻችን ላይ አደጋ እየጣል በዚያው ልክ በፍጥነት እየተጓዝ ወደ ሰሜን እንገሰግስና የራስ ካሳን ጦር እንይዛለን ከዚያ ባይሆን ከጦሩ ጋር እስከ መጨረሻው ድረስ እንዋጋለን አልኳቸው ባላምባራስ አሁን ፈገግ ይያሉ እንዴማ ከገፋን ምናልባት እስከ ደሴ መዝለቅ እንችል ይሆናል የእግዚአብሔር ፈቃዱ ከሆነ ደግሞ እስከ አዲስ አበባ መንገፋለን ብቻ እሱ ያውቃል እግዚአብሔር ያውቃል አሉ። ከዚህ የባላምብራስ ኪዳነ ማርያም ንግግር በኋላ ሁሉም ወታደሮች ውስጥ ልክ አዲስ ህይወት እንደተዘራበት ሁሉ ሁሉም ያላንዳሽ ማቅማማት የባላምብራስን ሐሳብ ተቀበሉት። ወታደሮቻችን አሁን አንድ ባንድ እየተነሱ ወደኔ በመምጣት በቀኝ እጃቸው ጠመንጃቸውን እንደጨበጡ በተጠንቀቅ በመቆም መሐላ መግባት ጀመሩ። በምኒልክ አምላክ እስከ የመጨረሻዋ የደም ጠብታ ይድረስ ላንተ ለፈረንጅ ጌታ አዋጋለሁ መንግስቴም ለጣሊያኖች እጄን አልሰጥም ጌታው ካንተ ጋር ዳገሬ እየተዋጋሁና አንተን ከጠራቶቼ እየጠበቅሁ ከኢትዮጵያው ጦር ጋር እከላከላለሁ ወይም ተወድቃለሁ ሁሉም በተመሳሳይ ሁኔታ ከፊቴ በተጠንቀቅ እየቆሙ በምኒልክ አምላክ ስም እየማሉ ታማኝነታቸውንና ቆራጥነታቸውን አረጋግጡልኝ። አዎ ኢትዮጵያዊ በምኒልክ ስም የገባው ቃል ቅዱስ ነው እንግዲህም አይሽራውም እና ለሁለት ቀንም ቢሆን በዚህ ሁኔታ ያርበኞች ማሪ ሆንኩ። ወዲያው ሁላችንም ላንዳፍታ ቆም ብለን የምኒልክ አምላክ ይረዳን ዘንድ ለምን ጸለይን። ገና አዲስ አበባ ያለው በርካታ አውሮፓውያን ኢትዮጵያውያን አደጋ ላይ በሆኑ ጊዜ ብቻህን ጥለው ይጠፋሉ ወይም ለጠላት አሳልፈው ይሰጡሃል አሊያም ይገሉሃል ወዘተ ብለው አስጠንቅቀው ነበር። ታዲያ እነሆ ዛሬ እነዚያ አውሮፓውያን እውነት እንደሌላቸውና ኢትዮጵያውያን በምኒልክ ስም የገቡት ቃለ መሐላቸው ቅዱስ እንደሆነና በምንም ኃይል እንደማይሻር አየው። አሁን የነዚህ ወታደሮች አርበኞች መሪ ነኝና ተፈጥሮ የጨለማ ጥላዋን ዘርግታ ከጠላት ስትሸፍነን ወታደሮችን የተራራውን ጫፍ ለቀን በተራራው በስተጀርባ በኩል ቁልቁል እንድንወርድ ወደፊት ብዬ አዘዝኩ። ከነበርንባት የተራራ ጫፍ ላይ ሆነን እንደቃኘነው አሁን የመረጥነው የተራራውን ጀርባ የጣሊያኖች ጦር ወሮ እታች ረባዳው ቦታ ላይ ድንኳኖቹን እንደ ባህር ዘርግቶ እዚም እዚያም እሳት እየነደደና በጄኔሬተር የሚሰራውን ኃይለኛውን መብራት በተራራው ወገብ ላይ አሁንም እያበራ ተራራውን ይቆጣጠር ነበር። ከተራራው ጫፍ ገና ከቀፈው እንደወጣ ንብ ግር ብለን ቁልቁል ስንወርድ ከተመንጃም የተተኮሱ ጥይቶች መንጣጣት ጀመሩ። እንዲህ እኛን ዙሪያ ገባውን አጥረው የምንሆነውን ይጠብቁ የነበሩት የትግራይ ሽፍቶች ላይ ከተራራው ጫፍ ላይ የሆነ ነገር እንደተፈጠረ ስለገመቱ ተኩስ ከፈቱብን። ለዚህ ተኩስ እኛም አጠፋውን እየመለስ አቀርቀረን ቁልቁል ወረድን። በዚህ ሁኔታ ከያቅጣጫው ተኩስ በተኩስ ሆነ። ጥቅጥቅ ያለ ጨለማ ስለነበር ከየትና ማን በማን ላይ እንደሚተኩስ እንኳ አይታወቅም ነበር። በዚህ አጋጣሚ የጣሊያን ጦር ቃኝና ተረኛ ዘቦች የተኩስ የኢትዮጵያ ወታደሮች በእነሱ ላይ የከፈቱት የጥቃት ዘመቻ ስለመሰላቸው እነሱም በዚሁ ጥቅጥቅ ባለ ጨለማ መትረየሶቻቸውን አናገሯቸው። ጣሊያኖች እንዲህ ጥቅጥቅ ባለ ጨለማ ምንም የሚያዩት ጠላት ባይኖራቸው እንዲያው ዝም ብለው በይሆናል በመትረየሶቻቸው የተራራውን ወገብ ይወግሩት ጀመር። እኛ ሁላችንም ወደ መሬት አጎንብሰን መሮጣችንን ቀጥለናል። የጥይት ሩምታ ሲበዛ ባገኘነው ቦታ እንወድቅና በሆዳችን እንደ እባብ እየተሳብ ተኩሱ ረገብ ያለ ሲመስል ደግሞ አሁንም ከመሬት ላይ በግማሽ ብቻ ተነስተን እንዳጎነበስ ስንሮጥ እንደገና የተኩሱ ዶፍ ጠንከር ሲል ከመሬት ወድቀን በደረታችን ስንሳብ በየጥሻው ስንሽለኮለክ ጠንካራ ቆንጥሮች ልብሶቻችንን ቀዳደው ቡትቱ ሲያደርጉት ጠንካራ ያጋምና የተለያዩ ሾሆች መልዳ ሰውነታችንን ሰነጣጥቀው ደም በደም ቢያገርኩንም ምንም ሳይሰማን አሁንም ወደፊት እየገፋን ነው። ባንድ አጋጣሚ አካባቢን ቀኝት ሳደርግ ከተራራው ጫፍ ስንነሳ ጀምሮ አብረውኝ የተነሱት አምስት ወታደሮች አሁንም ሁለቱ ከነፊት አንዱ ከግራ ሌላው ከቀኝ የመጨረሻው ከጀርባዬ ሆነው እኔን መሃል አስገብተው ከሁሉም ማቅጣጫ አጥረውኝ አብረውኝ ስወድቅ ይወድቃሉ፣ ስነሳ ይነሳሉ፣ ስሮጥ ይሮጣሉ፣ በሆዴ ስሳብ አብረውኝ በሆዳቸው ይሳባሉ። እስከ መጨረሻው በገዛ ገላቸው ሊከላከሉኝ ቆርጠው የተነሱ ምርጥ የኢትዮጵያ የቁርጥ ቀን ልጆች ለሰከንድ እንኳ ካጠገቤ ሳይርቁ ይከተሉኛል፣ ይጠብቁኛል። እድለኞች ነን። የትግራይ ሽፍቶች እንዲህ ጠንካራ የጣሊያን ጦር በሰፈረበት የተራራው አቅጣጫ ለማምለጥ ይሞክራሉ ብለው ስላላሰቡ ይህንን የተራራውን ጀርባ የሚጠብቁት ሽፍቶች ኃይል በጣም ደካማ ነበር። እንዲህ ስንወድቅ ስንነሳ በሆዳችን ስንሳብ ስንጎተት እንደገና ተነስተን አጎንብሰን ስንሮጥ ምን ያህል ጊዜ እንዳለፈ እንኳ ልብ አላልንም። አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት አላውቅም። ስለ ጊዜ ማሰብ አቁሜያለሁ። ቢሆንም ብዙ ርቀን እንደሄድ እገምታለሁ። ወይም ደግሞ አሁን ከጀርባችን የምንሰማው የተኩስ ድምፅ ረቅ እያለ ሄዷል። ብዙም ሳይቆይ ይሄ የተኩስ ድምፅ ጠንከር ብሎ መሰማት ጀመረ። አዎ ጣሊያኖች በዚህ ሌሊት የጥቃት ዘመቻ ከፈቱብን ብለው ባሰቡት የኢትዮጵያ ጦር ላይ መልሶ የማጥቃት ዘመቻ ከፈቱበት። እንዲህ አይነት ሁኔታ ጣሊያኖች ባለማወቅ የራሳቸውን አጋሮች የትግራይ ሽፍቶችን በመድፍና በመትረየስ ደበደቧቸው። ሌሊቱን ሙሉ በየጥሻው በዚያ ድቅድቅ ጨለማ እንጨቱ፣ እሾሁ፣ ቆንጥሩ፣ ስለታማው ሾፌ ድንጋይ ሳይቀር ሰውነታችንን እየቀደደ ስጋችንን እየቦጨቀው ብዙ ወጥመድ የበዛባቸው ሰርጦችን ወርደን እናወተን ገደል እየቧጠጥን መገስገሳችንን ቀጠል። በዚህ መልኩ የተራራውን ጫፍ ለቀን ወርደን ከዚያ ተራራ ተጎራባች ከሆነ ሌላ ተራራ ወገብ ላይ ወጥተን አሁንም ተራራውን ለመውጣት እየቧጠጥን ነው። አሁንም ከርቀት የጣሊያን መድፍና መትረየሶች ሲያጓሩ ይሰሙ ነበር። አልፎ አልፎም ከኛው ወገን ከቀዳሚው ጦራችን አንድ ወይም ሁለት ጥይቶች ሲጮሁ ይሰማል። ይህም የኛ ወታደሮች የሚጠረጠር ነገር ከፊት ለፊታቸው ሲደነቀር የሚተኩሱት ነበር። በዚህ መልኩ ሌሊቱን ስንፈረጥጥ አድረን አሁን መንጋት ጀመረ። በዚህ ጊዜ ከፊት ለፊታችን ሰው የማይኖርባቸው ወና ጎጆዎች አገኘን። ጎጆዎቹን እንዳለፍ የጊባ ወንዝ ስትንሿሿ ሰማንና ድምፁን ወደ ሰማንበት አቅጣጫ ገሰገስ። ከጊባ ወንዝ ዳርቻ ስንደርስ ቀዳሚው ጦራችን ቀድሞ ነርሶ ኖሮ በታላቅ ደስታ ተቀበለን። ብዙም ሳይቆይ ሌሎች በቡድን በቡድን እየሆኑ ደረሱ። ሁለት ወታደሮች ብቻ በቀጠሮ ቦታ መድረስ ሳይቻላቸው ቀረ። በዚህ የሌሊት ፍርጠታችን ሁለት ምርጥ ወታደሮቻችንን አጣን። ምንም እንኳን ሁለት ወታደሮቻችን ከተከበብንበት የተራራ ጫፍና ከከበበን 10 እጥፍ ጦር ጋር ለማምለጥ ባደረግነው ጀግንነት የተሞላበት ጀብድ መስዋዕትነት ቢከፍሉም መስዋዕቱ ከባድ አልነበረም ማለት ይቻላል። ወዲያው ጊዜ ሳናጠፋ አጭር ምክር አደረግን። የደከመው ሰው አለ? ስል በወታደሮች መሃል ቆሜ ጠየቅኩ። እኔ ራሴ ከዚህ አስቸጋሪና ረጅም እረፍት የለሽ ሩጫ በኋላ ከሚቻለኝ በላይ እጅጉን በጣም በጣም ደክሞኛል። ቢሆንም አሁን ምንም ጊዜ ማጥፋት እንደሌለብን ተረድቼ ነበር። ቢያንስ ለተወሰነ ጊዜ ለአንዲት ወይም ለግማሽ ሰዓት ጋደም ብል ምንኛ ደስ ባለኝ። ግን ፈጥነን ወደፊት መግፋት አለብን። ወደ ራስ ካሳ። አዎ በፍጥነት ተጉዘን ከራስካሳ የጦር ሰፈር በመድረስ ለራስካሳ ምን አይነት ትልቅ አደጋ ወደ አብያዲ እያመራ እንደሆነ ማሳወቅ አለብን። ከፍተኛና በጣም አደገኛ የጣሊያን ጦር ወደ አብያዲ ጓሮ በመግባት ላይ መሆኑን ለራስካሳ መናገርና ማስጠንቀቅ አለብን። ከኛ መካከለ የደከመው ማን ነው? በድጋሚ ጠየቁ። ማንም ሲሉ ወታደሮቻችን ባንድነት መለሱ። ሳይደክማቸው ቀርቶ ሳይሆን ያለንበት ሁኔታን ጠንቅቀው ተረድተውታል። በቃ በጉዟችን ቀጥለን ያለምንም ረፍት አብያዲ ለመድረስ እንሞክራለን። በዚህ መልኩ ከገሰገስን ነገ ጧት ረፋዱ ላይ ከራስካሳ ጦር ሰፈር መድረስ ይቻለናል አልኩ። ሁሉም ያላንዳች ቅዋሜና ማንገራገር ተስማሙ እና ወዲያው ጉዟችንን ቀጠልን። የጉዟችን መስመር ትንሽ ቀልበስ አድርገን እንዲህ እሾህና ቆንጥር ከበዛበት ጫካ ውስጥ ወጥተን የጊዛን ወንዝ ዳርቻ ተከትለን መጓዝን ጀመር። ጠንቃቆች መሆን አለብን ጎበዝ ከማለቴ ካፌ ቀበል አድርገው ለከነ ጌታው መጠንቀቅ አለብን አሉና ፈለምባራስ ኪዳነ ማርያም ጠንከር ጠንከር ያሉ ወታደሮችን መርጠው እንደ ቀዳሚና ቀኝ ጦር ወደፊት ላቋቸው። በዚህ መልኩ ገና 20 ደቂቃ እንኳን ሳንጓዝ የቀዳሚው ጦራችን አከታትሎ ሁለት ጥይት ተኮሰ። ወዲያው ባላምባራስ ዳግሞ ሽፍታ የታባቱንስና እያሉ ሲራገሙ ሰማናቸው። ሽፍቶቹ በጣም ጥቂት ስለነበሩና የኛንም ብዛት ሲገነዘቡ በፍጥነት መንገድ ለቀውልን ሸሹ። የጊባን ወንዝ ዳርቻ እንደገና ለቀን ከፊታችን የሚሄደው ቀዳሚ ጦር በሚቀድልን መንገድ እየተሽለኮለክን ስንጓዙለን ከከተር በኋላ ተመልሰን ከጊባ ወንዝ ዳርቻ ደረስን። አሁን ከወንዙ ዳርቻ ወደ ታች ወርደን ከጊባ ወንዝ ውስጥ ገባን። ቀዝቃዛውሃ እስከ ጉልበታችን ድረስ ወጥቷል። በውሃው እየተንቦራጨቅ ጉዟችንን ቀጠል። እንደገና ከውሃው ወጥተን የወንዙን ዳርቻ ይዘን ስንጓዝ ሶስት የጣሊያን አውሮፕላኖች መጥተው ጥቂት ሲዞሩ ከቆዩ በኋላ ተመልሰው ሄዱ። ግን ብዙም ሳይቆይ ተመልሰው መጡ። አብራሪዎቹ በትክክል አይተውናል። እናም አውሮፕላኖቻቸውን በጣም ዝቅ አርገው በማብረር እየዞሩ በአውሮፕላኖች ውስጥ በተጠመዱ መትረየሶች ይደበድቡን ጀመር። ይህ የመትረየስ ድብደባም አልበቃ ብሏቸው በትናንሽ ቦምቦች ሳይቀር ወገሩን ደበደቡን። እነዚህ ከሰማይ ላይ የሚወረወሩ ቦምቦች መሬት ደርሰው ሲፈነዱ የሚያስነሱት አቧራ አፍኖ ሊገደን ከመድረሱም በላይ ከአንድ እርምጃ በላይ ማየት አላስቻለንም ነበር። እናም ሁላችንም ምንም መከላከያ ከሌለው ሜዳ ላይ ተኝተን የሚሆነውን እንጠብቃለን። እንዲሁ ሳስበው እኔም እንደ ኢትዮጵያውያን ሁሉ ፋታሊስት ሆኛለሁ። አሁን የጠላት የቆርቆሮ ሞራዎች ስራቸውን ጨረሱ መሰለኝ ሜዳ ላይ ተኝተን አቧራ እንደለበስ ጥለውን ወደ ተፈራቸው ወደ መቀሌ በረሩ። በእውነቱ የአውሮፕላኖቹ አብራሪዎችም ሆኑ መትረየስ ተኳሾቹ መጥፎና የማይረቡ ተኳሾች መሆን አለባቸው። ምክንያቱም በዚህ ተኩሳቸውና የቦምብ ርጭብኛቸው ሁለት ወታደሮቻችን ብቻ ነበሩ ቀለል ባለ ሁኔታ የቆሰሉት። የቆሰሉት ወታደሮች ቁስላቸው ይሄን ያህል ከባድ ሆኖ መንገድ የሚያሰናክላቸው ስላልነበር ቁስሎቻቸውን በሸማራፊ እንደነገሩ አስረንላቸው በጉዟችን ቀጠል። በዚህ ሁኔታ ነፍሳችን ልትወጣ እስክትቀረብ ድረስ ድክም ብለን የገዛ ሬሳችንን እየጎተት ኪዳነ ምህረቱ ደረስ። ኪዳነ ምህረቱ ካልሞቱት ሬሳዎች ዋሻ ቀበሌ። እዚህ ሽፍቶች ደፍረው ድርሽ አይሉም፣ በሽታ ይፈራሉ። ጥቅጥቅ ካለው የኪዳነ ምህረቱ ጫካ ወጥተን ወደ ግረግረጉ ሳንጠጋ በደረቁ መሬት ላይ ተኛን። ምንም የምንለብሰው ብርድ ልብስም ሆነ ሸማ የለንም። ልብሶቻችንንም አጋምና ቀጋው እየቦጨቀ አስቀርቶት በላያችን ላይ የቀረው ጨርቅ ምን ተፍረታችንን ይሸፍን እንደሆነ እንጂ ፍርቃናችንን ነን ማለት ይቻላል። ደክመናልና ሜዳው ላይ ዝም ብለን እንደ ከብቶች ተጋደም ከረግረጉ መሬት ላይ ቀዝቀዝ ያለ አየር ይነፍሳል። ይህነው የሚባል ቢምቢም ሆነ የወባትንኞች መከላከያ መረብ ቀርቶ ፊታችንን የምንሸፍንበት ጨርቅ ሳይኖረን እንዲሁ እርቃናችንን በሜዳው ላይ ተዘረጋል። በአጭር ጊዜ ውስጥ በወባትንኞች መላ ሰውነታችንን ብንነደፍም ህመሙ ሳይሰማን እንቅልፍ ጭልጥ አርጎ ወሰደን። እኛ እንዲህ ድክም ብሎን ስንተኛ በአየሩ ላይ በመቶ ሚሊዮኖች የሚቆጠሩ ትንኞች ክንፍ ይርገበገባል። ከኛ ትንሽ ራቅ ብሎ የሚያስካኩ ደስተኛ ጅቦች ጩኸት እንኳ ሳይቀሰቀሰን ለረጅም ሰዓት ተኛን። እኔንማ እንኳን የነዚህ ጅቦች ጩኸት ቀርቶ ለአጭር ጊዜ ከሽፍቶች ጋር ተደርጎ የነበረው የተኩስ ልውውጥ እንኳ አልቀሰቀሰኝም ነበር። ከሀያ ሰዓታት በላይ ያለምንም እረፍት ተጉዘን ስለነበር እንዲያውም ሮጠን ማለቱ ይሻላል እንዲህ እንደ ሬሳ መተኛታችን አይፈረድብንም አያሳማንም። ከአብያዲ ከወጣው ከአምስት ቀን በኋላ የካቲት 13 ቀን ማለዳ ወደ ራስ ካሳ የጦር ሰፈር አብያዲ ተመልሼ ገባው። ራስ ካሳ እጅጉን በጣም ተገርመው በታላቅ ደስታ ተቀበሉኝ። ያስገረማቸው መመለሴ ሳይሆን ምንም ሳልሆን በጤና መመለሴ ነበር። ከአብያዲ በደከመች በቅሎ ወጥቼ ከአምስት ቀን በኋላ የለበስኩት ልብስ በራሴ ላይ አልቆ ጠንካራው የቱሪስት የተራራ ጫማዬ እንኳ የት ተቆራርጦ እንደወደቀ ሳላውቅ ባዶ እግሬን በእግሬ እየተጓዝኩ መላ ሰውነቴ በደም ተጨማልቆ ወደ አብያዲ ተመለስኩ። ሁሌም ደግነት የማይለያቸውና ሰውን ማበረታታት የሚያውቁበት ሽማግሌው ራስ ካሳ "ሃይ ፈረንጅ እንዲያው ምክሬን አልሰማ ብለህ?" ብለው ስቀው ተቀበሉኝ። ከዚያም "አይዞህ ምንም አይደል አታስብ ዋናው ጤናና በህይወት መኖርህ ነው" ብለው ካበረታቱኝ በኋላ ወደ ደጃዝማች አበራ ሰፈር ወርጄ እንዳርፍ ላኩኝ። ወዲያው አጋፋሪያቸውን ጠርተው የሚያስፈልገኝን ነገር ሁሉ ባስቸኳይ እንዲያሟላ አዘዙት። ለኔም የግላቸውን አንድ ብርድ ልብስና ከፈረሶቻቸው መካከል አንዱን ቆንጆና ጠንካራ ሰንጋ ፈረስ መርጠው ሸለሙኝ። ምዕራፍ 30 የራስ ሙሉጌታ ሞት። ከመቀሌ በስተደቡብ ምዕራብ በኩል ለማንምና ለምንም እንደማይበገር እየተናገረ በ2756 ሜትር ቁመቱ ላይ የተፈጥሮ ደኖቹንና ቋጥኞቹን ደራርቦ ለብሶ የአምባራዶም ተራራ ተኮፍሷል። ከዚህ አይበገሬ ተራራ ጫፍ እስከ እግሮቹ ድረስ የኢትዮጵያ የጦር ሚኒስትር የራስ ሙሉጌታ ወታደሮች የተፈጥሮ ዋሻዎችን ቤቴ ብለው ድንጋዩን ትራሴ ብለው መሽገዋል። ከየካቲት ወር መጀመሪያ ጀምሮ የጣሊያን አውሮፕላኖች ያለማቋረጥ ከጠዋት እስከ ማታ ራስ ሙሉጌታን ከመቶ ሺህ በላይ ከሚቆጠረው ሰራዊታቸው ጋር ይደበድባሉ። እነዚህ የራስ ሙሉጌታ ወታደሮች ከጧት ጀምረው ጀንበር እስክትጠልቅ ድረስ በዋሻዎች ውስጥ ተጨናንቀው ይውሉ ነበር። ራስ ሙሉጌታ ማርሻል ባዶሊዮ በታንኮችና በመድፎች ምትክ በአውሮፕላኖች ድብደባ ጦራቸውን ፋታ ሊነሳባቸው ማሰቡን ዘንግተውታል። ይህ የማርሻል ባዶሊዮ የጦርነት ስልት የራስ ሙሉጌታ ጦር ሞራሉ ላሽቆ ወንኔው ሲሰበር አምባራዶምን ለመያዝ ለሚጠባበቀው ሰራዊቱ በር ከፋችና መንገድ ጠራጊ ነበር። ምንም እንኳን የራስ ሙሉጌታ ሰዎች በተከታታይ የማርሻል ባዶሊዮን ሰራዊት እንቅስቃሴ የሚጠቁሙ መረጃዎች በተደጋጋሚ ቢያቀርቡም እነዚህ ባላገሮች ሰብስበው የሚያመጧቸው መረጃዎች የተቆራረጡና ዝብርቅርቃቸው የወጣ ትርጉም የማይሰጡ ስለነበሩ ራስ ሙሉጌታ ስለ ማርሻል ባዶሊዮ ሰራዊት እንቅስቃሴ ምንም አይነት ግምት አልነበራቸውም ማለት ይቻላል። ራስ ሙሉጌታ ከነሰራዊታቸው ቀኑን በዋሻ ውስጥ ሲያሳልፉ ማርሻል ባዶሊዮ የተንቤን ሽንፈቱ እንዳይደገምበት በጥንቃቄ የጦር ስልቱን ነድፎና ሰራዊቱን አደራጅቶ አምባራዶምን ለመያዝ በተጠንቀቅ ቆሞ ነበር። አንደኛውና ሁለተኛውን ክፍለ ጦሩን ከበርካታ ብረት ለበስ ተሽከርካሪዎችና ከባድ መሳሪያዎች ጋር 40 ሻለቃ ጦርና 170 መድፎች ጋር በመቀሌ በተጠንቀቀ ቆሞ ጠቅላላውን የኤርትራ ተወላጆችን ሰራዊት ከ30 ሻለቃ ጦርና 76 መድፎች ጋር ወደ ተምቤን ልኮ አደራጅቷል። ገና አሁን ከጣሊያን ወደ አፍሪካ የገባውን ትኩሱን ጦሩን 44 ሻለቃ ጦር ከ173 መድፎች ጋር አክሎበት አራተኛውን ክፍለ ጦር ወስጆ በስተምዕራብ በሱዳን ድንበር በኩል አቆመው። ከዚህ ሁሉ በጾም ጥንቃቄ ከተሞላበት የማርሻል ባዶሊዮ ዝግጅት በኋላ መደራጃ ቀርቶ ደጅ መውጫ ካልነበረው የራስ ሙሉጌታ ጦር ጋር አምባራዶምን ለመያዝ በቀኝ ገዢዎች ታሪክ ተወዳዳሪ የሌለው ከፍተኛ የሞት ሽረት ውጊያ ተካሄደ። የካቲት 2 ቀን 1928 ዓ.ም ንጋት ላይ ጨለማንና የጧቱን ጉምጥላ በማድረግ እጅጉን በከባዱ የተጠናከሩት ሁለቱ የጣሊያን ክፍለ ጦሮች 3 ዲቪዥን ሙሉ የጣሊያን ወታደሮች ከሁለት ሻለቃ በላይ የኤርትራ ተወላጆችና በሁለት ሜካናይዝድ መድፈኛ ብርጌዶች እየተረዳ ከመቀሌ ተነስቶ ወደ አምባራዶም ተራራ ድምጹን አጥፍቶ ተጠጋ። በሚቀጥሉት ሁለት ቀናት ውስጥ ይሄ ዘመናዊና በጣም ጠንካራ ጦር አምባራዶምን ከበባት። ደፋሮቹና ጀግኖቹ ቀዳሚዎቹ የራስ ሙሉጌታ ወታደሮች በሽሞቻቸው እየተመሩ ወደፊት በመክፋት ላይ ያለውን የጠላት ጦር ለመግታት ቢጥሩም ሊያቆሙት አልቻሉም። ከሚቻለው በላይ ሆነባቸው። አንዳንድ ቆራጥና ጀግና ሹሞች ከጥቂት ወታደሮቻቸው ጋር የዘመናዊውን የጣሊያን ወታደሮች ደካማ ጎን እየፈለጉ ወገቡን እየሰበሩ ወደ መሃል መግባት ቢቻላቸውም ከኋላ እሳት የሚተፉት መድፎችና መትረየሶች አላነቃንቅ አሏቸው። እንዲህም ሆኖ ጀግኖቹ ቀዳሚዎቹ የራስ ሙሉጌታ ወታደሮች በመጀመሪያው ቆንጠሮነት በዘመናዊው የጠላት ጦር ላይ ከፍተኛ ጉዳት አደረሱ። ከአንድ ቀን እረፍት በኋላ ማርሻል ባዶሊዮ እረፍቱን በመጠቀም በመጀመሪያው ቀን ጦርነት ከባድ ጉዳት የደረሰበትን ጦሩን እንደገና አሰባስቦ የካቲት 7 ቀን ማለዳው ላይ አምባራዶምን ለመያዝ በሁሉም አቅጣጫ የማጥቃት ውጊያ ከፈተ። ምንም እንኳን ጣሊያኖች በቁጥርም ሆነ በመሳሪያ ጥራት ኢትዮጵያውያንን ቢበልጡም በተለይ ሁለቱ ጦሮች የታጠቁትን መሳሪያ ማወዳደር ባይቻልም ጀግኖቹ ምርጥ ኢትዮጵያ የቁርጥ ቀን ልጆች ያላንዳች ፍርሃት በታላቅ ጀግንነት የጠላትን ጦር ወጥረው ሲያርበደብዱት ዋሉ። በተለያዩ የጦር አውድማዎች ወንድ ለወንድ የጨበጣ ውጊያዎች ተካሄዱ። በዚህ የጨበጣ ውጊያ ሁሌም ጀግኖቹ የራስ ሙሉጌታ ወታደሮች ይረቱ ነበር። የጠላትን አንገት በጎራዴያቸው ሲቀሉት ወደር አልነበራቸውም። ከእንዲህ አይነት ፍጹም ጀግንነት ከተሞላበትና ናላ ከሚያዞር ውጊያ በኋላ ለአጭር ጊዜም ቢሆን ጣሊያኖች ማፈግፈግ ጀመሩ። ውዶቹ የራስ ሙሉጌታ ወታደሮች ሽሽት የጀመረውን የማርሻል ባዶሊዮ ወታደር እያባረሩ ቂጡን በጦር ወጉት። ይህንን ሁኔታ ቀድሞ የገመተው ማርሻል ባዶሊዮ የሚሸሸውን ወታደሩን ቀድሞ ባዘጋጀው የደጀን ጦሩ ተካው። ድካም የማያውቁት እስከ መጨረሻው ደቂቃ ድረስ ሽንፈትን የማይቀበሉት የራስ ሙሉጌታ ወታደሮች ምርጦቹ የኢትዮጵያ ልጆች በውጊያ በጦርነቱ አውድማ እስከ ምሽቱ ድረስ ቆዩ። ከረፋዱ ጀምሮ ቀኑ ሙሉ ከሰማይ እንደናስ የዝናብ ቦምብ ሲወርድበት በመድር የመድፍና የመትረየስ ጥይት ሲቀጠቅጠው ለዋለውና ለመሸው ጦራቸው ራስ ሙልጌታ ምሽቱ ላይ ጦሩ አምባራዶምን ለቆ እንዲወጣ ትዕዛዝ ሰጡ። ራሳቸው ራስ ሙልጌታ የሚመሩት ጦር እንደዚያ ደግሞ እኩለ ሌሊት ግድም ላይ በደቡብ በኩል የጣሊያንን ጦር ወገብ ሰብሮ በር በማስከፈት ከተከበበበት አምልጦ ወደ አምባላጌ ወረደ። ማርሻል ባሮሊዮ በአምባራዶሙ ጦርነት ከ15000 ወታደሮች በላይ አጣ። የራስ ሙልጌታም ጉዳት እንደ ማርሻል ባሮሊዮ ባይሆንም በአምባራዶም ከ12000 እስከ 20000 የሚደርሱ ውድ ኢትዮጵያውያን ጀግኖች የህይወት መስዋዕትነት ከፍለዋል። በዚያው ቀን ምሽት ማርሻል ባዶዮ ለአየር ኃይሉ አዛዥ ባስተላለፈው ትዕዛዝ ሰብሮ የወጣውንና ወደ አምባላጌ በማምራት ላይ ያለውን የራስ ሙልጌታን ጦር እየተከታተለ ያለምንም ምህረት በቦምብ እንዲደበድብ ጥብቅ ትዕዛዝ ሰጠ። የሚሸሹትን የራስ ሙልጌታን ወታደሮች በማርሻል ባዶዮ ልዩ ትዕዛዝ በሚፈነጣጠሩ እሳት በሚተፉና በጭስ መርዝ ቦምቦች ሳይቀር እየተከታተሉ ደበደቡት። እንዲህ አይነቱን አላ የሚያዞር አድካሚ ጦርነት በኋላ አበሳቸውን ሲያዩ የዋሉና በድካም ሰውነታቸው የዛለው የራስ ሙልጌታ ወታደሮች አምባራዶምን ለቀው በሁለት መንገድ ወጡ። የመጀመሪያው በራሳቸው በራስ ሙልጌታ የሚመራው ቡድን በስተደቡብ በኩል ሰብሮ ከወጣ በኋላ ወደ አምባላጌ አመራ። ሁለተኛው ቡድን ደግሞ በዚያው ትይዩ በከፍተኛ ተጋድሎ የኢጣሊያንን ሰራዊት ወገብ ሰብሮ ከወጣ በኋላ የጠላትን አንደኛ ክፍለ ጦር በጀርባው አዝሎ ወደ ሰቆጣ የሚወስደውን መንገድ ይዞ ሄደ። በሁለቱም አቅጣጫ በመሸሽ ላይ ላለው የራስ ሙልጌታ ጦር የኋላ ደጀን ሆኖ ሽፋን የሚሰጠው ጦር በጥሩ ሁኔታ አንደኛውን የጠላት ክፍለ ጦር ወጥሮ በመያዝ አላነቃንቅም ቢለውም በሰማይ እየበረሩ ፈጣሪን እንኳን ሳይፈሩ የቦምብና የጢስ መርዝ ከሚያወርዱበት ለመከላከል ግን ፈጽሞ አልተቻለውም ነበር። ቢያንስ እነዚህ አውሮፕላኖች ለመትረፍ የነበረው ብቸኛ አማራጭ በጋራ ተሰልፎ ጠላትን መግጠሙን ጥሎ በፍጥነት ተበታትኖ ወደ ጫካው ወደ ዱር ውስጥ መግባት ብቻ ነበር። ይህ ደግሞ ለበለጠ መጥፎ አውሬ ጠላት አሳልፎ ሰጣቸው። የራስ ሙልጌታ ወታደሮች የጣሊያን አውሮፕላኖች እንደ ዶፍ ከሚያወርዱባቸው ቦምቦችና የጢስ መርዞች ለማምለጥ በቻሉት ፍጥነት በየጫካውና በየጥሻው እየገቡ ሲበተኑ ቀድሞ መሽጎ ይጠብቃቸው የነበረው የራያና ዘቦ አረመኔ ሽፍታ ለጣሊያን መሳሪያ እያለመ ለቀማቸው። ገና ጦርነቱ ከመጀመሩ በፊት ጣሊያኖች በወኪሎቻቸው አማካይነት ሰርጎ ገቦችን እየላኩ የራያና ዘቦን ሰዎች ገንዘብ እየሰጡና ዘመናዊ መሳሪያ እያስታጠቁ በገዛ ወንድሞቻቸው ላይ እንዲዘምቱ አደረጓቸው። እነዚህ የራያና ዘቦ ከሃዲ ሽፍቶች ጦርነቱ በተጀመረ ሰሞን ጀምሮ ከመሃል አገር ተነስቶ ወደ ጦር ሜዳ የሚገሰግሰውን የኢትዮጵያ ጦር አስታቻ ቦታ እየጠበቁ ዘረፉት፣ ገደሉት። እነሆ ዛሬ ከስድስት ወር በላይ በሰሜን ኢትዮጵያ ፍዳውን ሲያይኖሮ በትናንቱ ጦርነት ተሸንፎ በመሸሽ ላይ ያለውንና ነፍሱ እስክትወጣ የደከመውን የራስ ሙልጌታን ሰራዊት እንዲህ ተበትኖ አገኙት። በጥይት ኢላማቸው ያልገባላቸውን ደግሞ በየሳፉ ጥላ ስር ያረፈውን በእንቅልፍ ጦት ሲሰቃይ ሰንብቶ ለአፍታ ጋደም ያለውን ሰራዊት ድምፃቸውን አጥፍተው እየተጠጉ በጩቤ ከኋላው እየወጉ ገለው የመጨረሻ ንብረቱን ዘረፉት። ሽማግሌው የጦር ሚኒስትር ራስ ሙልጌታ ከልጃቸው ጋርና በመቶዎች ከሚቆጠሩ የመጨረሻዎቹ ታማኝ ወታደሮቻቸው ጋር አምባላጌ በሰላም ደረሱ። የአይን መስከረች እንደተናገሩት ራስ ሙልጌታ በዚህ ጦርነት እንደማንም ታራ ባላገር ወታደር ሁሉ በታላቅ ጀግንነት በግንባር ከነልጃቸው በጦርነቱ ተሳትፈዋል። ራስ ሙልጌታ ከኋላ እንደ ጥላ እየተከተለ ከመያድናቸው አንደኛ ክፍለ ጦር ከሰማይ ላይ ሆኖ እያንዣበበ እንደ መርፌ ከሚፈልጋቸው አውሮፕላን ሁሉ አምልጠው ያሸንገን ሃይቅ በመሻገር ላይ እንዳሉ እድል ፊቷን አዞረችባቸው። ይህንን ሁሉ መከራና ፍዳ ተወጥተው ሰራዊታቸውን በታላቅ ጀግንነት መርተው በግንባር ከጠላት ጋር ተፋጠው እንዳልተዋጉ ሁሉ ያሸንገን ሃይቅ አትሻገረኝም አለች። ፈረንሳይ አገር የወታደራዊ ትምርቱን አቋርጦ በመጣው ልጃቸው ታጅበው ያሸንገን ሃይቅ በፈረሳቸው ላይ ተቀምጠው በመሻገር ላይ እንዳሉ ታልመው በተተኮሱ ሁለት የራያና ዘቦ ሽፍቶች ጥይት ተመተው ወደቁ። ከፊት ለፊቱ ከፈረሳቸው ላይ ዘንበል እያሉ የወደቁትን አባቱን ለመርዳት ከፈረሱ ላይ ዘሎ በመውረድ አባቱን ለመደገፍ ጎንበስ ያለውንም ልጃቸውን ታልመው ተደጋግመው የተተኮሱ ጥይቶች በአባቱ ሬሳ ላይ ጣሉት። እድለቢሱ የጦር ሚኒስትር ራስ ሙልጌታ ያሸንገን ሃይቅ ለመሻገር ሲሞክሩ ቀድሞ መሽጎ ይጠብቃቸው የነበረው የራያና አዘቦ ጦር ወደ 15000 ገደማ ይደርስ እንደነበርና በጣሊያኖች መሳሪያ ጥሩ ሆኖ ታጥቆና ተዘጋጅቶ እንደነበር በኋላ ያይን መስክሮች ተናግረዋል። ወንም ቀረ ከዚህ አስከፊ ጦርነት የተረፉት ወታደሮቻቸው ራስ ሙልጌታን ለመርዳት ከኮረም ተነስተው ከነበረው ከራስ ጌታቸው ጦር ጋር ከተወሰኑ ቀኖች በኋላ ተቀላቀሉ። ከዚያ ሁሉ በኋላ አንደኛው የጣሊያን ክፍለ ጦር ያለ ብዙ ችግር የካቲት 21 ቀን ባንዲራውን ባምባላጌ ተከለ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።